Gambino COA.
የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ ያዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ጥቅምት 2 2013 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። ለዛሬው ምሽት በትላንትናው ዕለት የተከበረውን ዓለም አቀፍ የሴት ህጻናት ቀን አስመልክቶ በኢትዮጵያ ሴት ተማሪዎች ትምህርት ተግዳሮት ዙሪያ ሰፋ ያለ ዘገባ ይዘናል።
ዘጠነኛ ክፍል ላይ ነው ያቋረጥኩኝ። ወደ አረባ ጋር ለሚሄድ ነበረ። ያው ደርሼ መጥቻለሁ። እጀ ደርሼ መጣው አልተስካም መዛም ትዳር ውስጥ ገብቼ ነበር። ትዳር ውስጥ አልተሳካም። ያው ተለያየሁ። አሁን ያው ከእናቴ ጋር ነው የምኖር።
ብርቱካን ጀንበሬ ትባላለች። በባህር ዳር ከተማ በስደት ምክንያት ትምህርቷን ከዘጠነኛ ክፍል ያቋረጠች ተማሪ ናት። እርሷን ሌሎች መምህራንና የትምህርት ባለሙያዎችን አናግረናል። ባብይ ርዕሳችን ይቀርባል።
በአርት ሙያው ስዕል የሚሰራው ለመሸጥ አይደለም። የኛ ክፍያችን የምናገኘው ስራውን በምንሰራበት ሰዓት የምናገኘው ደስታ ነው የኛ ክፍያ።
ቀደም ሲል የሰማችሁት ደግሞ በቅርቡ በአፍሪካ ተስፋ የተጣለባቸው ሰዓሊያን ውድድር ላይ ለመጨረሻው ዙር እጩዎች ከሆኑት 3 ኢትዮጵያውያን መካከል አንዱ የሆነውን እያሱ ጥላይነህ ነው የምሽቱ እንግዳችን ነው። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየ ነኝ። በቅንብሩ ደግሞ ሀብታሙ ስዩም አብሮኛል። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ኤደን ገረመው።
አመሰግናለሁ ስመኝሽ። በድጋሚ እንደምን አምሽታችኋል። ሲዳማ ክልል ከሆነ ወዲህ የመጀመሪያ የሆነውን 10.7 ቢሊዮን ብር አመታዊ በጀት የክልሉ ምክር ቤት ዛሬ አጸደቀ። በበጀት አመቱ በክልሉ የተረጋጋ ሁኔታና ሰላም ይበልጥ እንዲጠናከር የሚያስችሉ ስራዎች እንደሚከናወኑ የክልሉ ፕሬዝዳንት አቶ ደስታ ለዳሞ ተናግረዋል። ዘገባውን ያደረሰን ዮናታን ዘብዴዎስ ነው። ኬንያ ውስጥ ከስድስት ወራት በኋላ የአራተኛ፣ የስምንተኛ እና የ12ኛ ክፍል ተማሪዎች ወደ ትምህርት ገበታቸው በዛሬው ዕለት ተመልሰዋል። በመላው ኬንያ በኮቪድ-19 ምክንያት ላለፉት 6 ወራት ተቋርጦ የነበረውን ትምህርት የትምህርት ሚኒስቴሩ ጆርጅ ማጎሃ ዛሬ አስጀምረዋል። መንግስት ጥናት አድርጎ የተወሰኑ ተማሪዎች ወደ ትምህርት ገበታቸው እንዲመለስ መፍቀዱን የኮሮና ቫይረስን ስርጭትን ለመከላከልና ለመቆጣጠር በጤና ሚኒስቴር የወጣውን የጥንቃቄ መመሪያ መምህራንና ተማሪዎች ተግባራዊ እንዲያደርጉም ማጎሃ አሳስበዋል። በተጨማሪም ትምህርት ቤቶች ለተማሪዎች የእጅ መታጠቢያ ውሃ፣ ወላጆችም ለልጆቻቸው የአፍና የአፍንጫ መሸፈኛ እንዲያዘጋጁላቸው ማጎሃ አሳስበዋል። ባለፉት ወራት በኢንተርኔት በራዲዮና በቴሌቪዥን ትምህርት መከታተል ያልቻሉና ወላጆቻቸው የትምህርት ክፍያ መክፈል ያዳገታቸው ተማሪዎችም ወደ ትምህርታቸው እንዲመለሱ ሚኒስቴሩ ትዕዛዝ ሰጥቷል። ዘገባው የገልሞ ዳዊት ነው። የኮቪድ-19 በሽታን የሚያስከትለው ኮሮና ቫይረስ መስታወት የእጅ ስልክ ልባስ ስክሪን ላይ የማይዝግ ብረት ላይ የገንዘብ ኖቶች በመሳሰሉ ልሙጥነት ያላቸው ቁሶች ላይ እስከ 28 ቀን ድረስ ሳይሞት ሊቆይ ይችላል ሲሉ የአውስትራሊያ ሳይንቲስቶች ተናገሩ። የኮመንዌልዝ የሳይንስና የኢንዱስትሪ ምርምር ተቋም ሳይንቲስቶች ቪሮሎጂ ጆርናል የተባለው የቫይረስ ምርምር መጽሔት ላይ ባሳተሙት አዲስ የምርምር ውጤታቸው SARS-CoV-2 የሚባለው ቫይረስ ልሙጥነት ያላቸው ቁሳቁሶች ላይ በ20 ዲግሪ ሴንቲግሬድ ሙቀት ሁኔታ ውስጥ ምንም ሳይሆን ለ28 ቀናት ያህል ይቆያል ብለዋል። ኢንፍሉዌንዛ የሚያስከትለው ቫይረስ በተመሳሳይ ሁኔታ ሳይሞት ሊቆይ የሚችለው 17 ቀን ብቻ መሆኑንም በመግለጽ አነጻጽረዋል። በተያያዘም ሳይንቲስቶቹ በዚህ ጥናታቸው ቫይረሱ ከ40 ዲግሪ ሴንቲግሬድ ሙቀት ውስጥ 24 ሰዓት ከቆየ በኋላ ሰውን የሚያዛቅሙን እንደሚያጣም ገልጸዋል። በዓለም አቀፍ የወረርሽኙ ይዞታ ዜናዎች የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን በሀገሪቱ በተለይም ሊቨርፑል፣ ማንቸስተርና ኒውካስትልን በመሳሰሉ ከተሞች የቫይረሱ ስርጭት ማሻቀቡን ተከትሎ አዲስ የቁጥጥር ገደቦችን ይፋ ሊያደርጉ መሆኑን አስታውቀዋል። በሀገሪቱ በተለይም በተጠቀሱት ትላልቅ ከተሞች በመሳሰሉት የቫይረሱ ተያዥ ቁጥሮች እየጨመረ መጥቷል። በሀገሪቱ እስካሁን በኮቪድ ሳቢያ 42825 ሰዎች ህይወታቸው አልፏል። ይህም በአውሮፓ ከፍተኛው አሃዝ ነው። ከአንድ ሳምንት በፊት በኮሮና ቫይረስ ተይዘው ታመው የነበሩት ፕሬዝዳንት ዶናልድ ትራምፕ አሁን በጣም ጥሩ የጤና ይዞታ ላይ ነኝ፣ መድኃኒት መውሰድም አቁሜያለሁ ሲሉ ትላንት እሁድ ተናገሩ። ለፎክስ ኒውስ በሰጡት ቃለ መጠይቅ ያን መጥፎ የቻይና ቫይረስ አሸንፌያለሁ፣ ከእንግዲህ የሚነካኝ አይመስለኝም ሲሉም አክለዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እኚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱን አብይ ርዕስ የምንሰማበት ሰዓት ነው። በኢትዮጵያ የትምህርት ተደራሽነትን ለማረጋጋት በተደረጉ ጥረቶች ወደ ትምህርት ቤት የሚገቡ የሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ ቢሄድም አሁንም ልጃገረዶችና ሴት ተማሪዎች አስቸጋሪ በሆኑ ሁኔታዎች የሚማሩ በመሆናቸው ከወንዳቻዎቻቸው በበለጠ ትምህርታቸውን ያቋርጣሉ። ቀድመው ከነበሩት በሴቶች ትምህርት ዙሪያ ግንዛቤ ማነስ፣ የአቅም ውስንነት፣ ያለዕድሜ ጋብቻና የመሳሰሉት ተግዳሮቶች በተጨማሪም ከቅርብ ጊዜ ወዲህ በብዛት የሚስተዋለው ህገወጥ ስደት ለሴት ተማሪዎች ትምህርት ማቋረጥ ምክንያት መሆኑን ያነጋገርናቸው መምህራንና የትምህርት ቢሮ አስተዳዳሪዎች ያስረዳሉ። በትላንትናው ዕለት የተከበረውን ዓለም አቀፍ የሴት ህጻናት ቀን አስመልክቶ በኢትዮጵያ ሴት ተማሪዎች ትምህርት ተግዳሮት ዙሪያ የሚመለከታቸውን አካላት አነጋግረን ሰፋ ያለ ዘገባ አሰናድተናል። ቀጥሎ ይቀርባል። በባህር ዳር ከተማ ቀበሌ 1 ተብሎ በሚጠራው አካባቢ ተወልዳ ያደገችው ብርቱካን ጀምበሩ የመጀመሪያ ደረጃ ትምህርቷን ጨርሳ ወደ ሁለተኛ ደረጃ ስትሻገር ከትምህርቷ ይልቅ የሚያሳስባት የቤተሰቧ አቅም ማነስና የጽዳት ስራ እየሰራች የምታሳድጋት እናቷን ማሳረፍ የምትችልበት መንገድ ነበር። በወቅቱ 18 ዓመት እንኳን ያልሞላት ብርቱካን ወደ አረብ አገር ሄዳ እየሰራች ለእናቷ ገንዘብ መላክ እንደምትችል ስትሰማ ላፍታ ላመነታችም። እናቷ ተበድራ ባመጣችው ገንዘብ በልጅነት እድሜዋ ወደ ሳውዲ አመራች።
ዘጠነኛ ክፍል ላይ ያቋረጥኩኝ ወደ አረብ አገር ለመሄድ ነበረ። 6-7 መሰል ሆነ ብዙ አይታወስም። ግን 15 ብር ያው ተዳድሬ ነው ገንዘብ ለማግኘት ነበረ። ያው ኑሮን ሁኔታ ለማስተካከል ነበረ። ያው እጄ ደርሼ መጣሁ። አልከስካም መዛም ምንም አንድ አመት ቆይተን ተቻለ አረብ አገር።
ልክ እንደ ብርቱካን በአፍላ እድሜያቸው ራሳቸውን ላደጋ ጋልጠው የቤተሰባቸውን የኑሮ ሁኔታ ለመደጎም ወደ አረብ ሀገራት የሚፈልሱ ሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱንና ይህም ትምህርታቸውን ለሚያቋርጡ ሴት ተማሪዎች ምክንያት መሆኑን የአሜሪካ ድምጽ ያነጋገራቸው መምህራንና የትምህርት ቢሮ ኃላፊዎች አስረዳሉ። በአማራ ክልል የትምህርት ቢሮ ኃላፊ የሆኑት ዶክተር ይልቃል ከፍያለ እንደገለጹልን በአሁኑ ሰዓት በክልሉ እንዳለድሜ ጋብቻ ከመሳሰሉት ባህላዊ ተጽዕኖዎች በበለጠ በቤተሰባቸው የኑሮ አቅም ምክንያት የሴቶች ህጻናት ፍልሰት ለትምህርት ማቋረጣቸው ዋነኛ ምክንያት እንደሆነ ያስረዳሉ።
አንዱ ፈተና የሆነው ህገወጥ የሰው ዝውውር የሚባለው እንዳንድ ችግር በተለይ በወሎ አካባቢ በኦሮሞ ብሔረሰብ ዞን አስተዳደር በምስራቅ ደወሎ አካባቢ እንዳንድ ትልቅ ፈታኝ ሆነው እየመጣ ያለ ችግር ነው።
አብዛኞቹ ሴት ህጻናት ትምህርታቸውን አቋርጠው ከሀገራቸው የሚወጡት በህገወጥ መንገድ በደላላ አማካኝነት ነው። ለጉዞ የሚሆን ገንዘብም ስለማይኖራቸው ነገ ልጆቹ ሰርተው ይከፍላሉ በማለት ቤተሰቦቻቸው ንብረታቸውን ሸጠው አሊያም ተበድረው ልጆቹን በብዛት ወደ አረብ ሀገር ይልኳቸዋል። በአማራ ክልል 26 ከመቶ የሚሆነው ህዝብ ከድህነት ወለል በታች እንደሚኖር የሚያስረዱት አቶ ይልቃል ሀገሪቱ ማህበራዊና ኢኮኖሚያዊ ችግሮችን የምትፈታበት አቅም ላይ ባለመድረሷ በአቋራጭ ገንዘብ አግኝቶ ቤተሰብን ለማገዝ የሚደረግ ጥረት ለህገወጥ ፍልሰት ይዳርጋል ይላሉ።
በአቋራጭን ግን ራስን እንደኖር በተሰብን የሚያድር የስራ ድል አለ በተባለበት አቅጣጫ ሁሉ የመፍለስ አዝማሚያዎች ከፍተኛ ናቸው። በተለይ በዚህ አካባቢ ያሉ የእኛ ተማሪዎችን የሩት አብዛኛው አረብ ሀገር ይህን ችግር እስክንፈታ ድረስ ይቆማል ብለን አንገምት።
በሀገሪቱ ውስጥ እየተባባሰ የሄደው የተመረቁ ተማሪዎች ስራ አጥነትም ሴቶች በትምህርታቸው እንዳይገፉ እንደሚያደርጋቸው ይገለጻል። በጉዳዩ ላይ ያናገርነውና በባህር ዳር ከተማ SOS ትምህርት ቤት መምህር የሆነው ደጉ ምናለ ከቅርብ ጊዜ ወዲህ ቁጥሩ እየጨመረ የመጣው የሴት ተማሪዎች ህገወጥ ፍልሰት ከመጣኔ ሀብት ዝቅተኛ መሆን በተጨማሪ ተምረን የትም አንደርስም ከሚል አስተሳሰብ የመጣ መሆኑን ያስረዳል።
ሶስተኛው ዲግሪ ዘው ዲፕሎማ ዘው ወደ ስራ የሚገቡ ሰዎች ቁጥር ዝቅተኛ፣ ስለዚህ ምንም ባምናን ተጽዕኖ ፈጠረ። ይሄ ተምረን ራሳችን መለወጥ ካልቻል ለምን እንማራለን የሚለው አይነት ስነ ልቦና ልጆቹ ላይ እንዲዳብር የማድረግ መንፈስ ፈጥሯል። ልጆቻችን በተለያየ መልኩ ወደ አረብ ሀገርም ኢቨን ወደ ሱዳን ወደ ምናምን ሁሉ እየሄዱ ገና ኢቨን ከአንደኛ ደረጃ ትምህርት ቤት ተማሪዎቹ የስምንተኛ ክፍል የሰባተኛ ክፍል ሆነው ኢቨን በእነሱ አይነት በህገወጥ ደላሎች ጋር ሆነው ወደ ተለያዩ ሀገሮች የመሄድ ሁኔታ አለ።
ከህገወጥ ፍልሰት በተጨማሪ ታዳጊ ህጻናት በጾታቸው ምክንያት ሲደርስባቸው የኖረው የኃይል ጥቃት፣ ያለእድሜ ጋብቻና የመሳሰሉት ጎጂ ልማዳዊ ድርጊቶች በተለይ በገጠሪቱ የኢትዮጵያ ክፍሎች አሁንም እንደቀጠሉ ናቸው። ሰሜን ሸዋ መርሃ ቤቴ ውስጥ ለሚ ተብላ በምትጠራ መንደር ተወልዳ ያደገችው ሃና ደቹ ገና በለጋ እድሜዋ የአራተኛ ክፍል ተማሪ ያለች ይህን አይነቱን ያለእድሜ ጋብቻ ለማምለጥ አዲስ አበባ የምትኖር አክስቷን ለምና በመምጣቷ ዛሬ 9ኛ ክፍል ደርሳለች። ለሚቀርታ ትማር የነበረችው ታናሽ እህቷ ግን በ15 አመቷ ከ8ኛ ክፍል አቋርጣ በቅርቡ ልታገባ ቤተሰቦቿ እየተዘጋጁ መሆናቸውን ሃና በሐዘን ትናገራለች።
በጣም ያዘንኩት ምክንያቱም እኔ እህቴ ተምራ ጥሩ ደረጃ እንድትደርስ ነው የምትፈልገው። እናቴን አናግሬያት ነበረ። እንዲ ያሉ እነሱ እንደሆነ ይጅሪ ነበረ። ምክንያቱም እዛ እስከ 15 አመት ድረስ ያሉት ህጻናቶች ያግባሉ።
በቤኒሻንጉል ጉምዝ በድባቅና ዳንጉር ወረዳዎች ከ25 አመታት በላይ በትምህርት ባለሙያነት ያገለገሉትና በአሁኑ ሰዓት በባህር ዳር ከተማ አስተዳደር መሸንቲ አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ ሙልጌታ አድሚው ገፍቶ በቤኒሻንጉልና በአማራ ክልል ያሉትን የሴት ተማሪዎች ችግር አነጻጽረው እንዲህ ያስረዳሉ።
በተለይ በቤኒሻንጉል ጉሙዝ ክልል በአካባቢው ያሉ ጎጂ ልማዳዊ ድርጊቶች አሉ። አንደኛ በለውጥ ጋብቻ አለ። በባህር ጉሙዝ ባህል መሰረት ሴቶችና ወንዶች እየለወጡ ለጋብቻ የሚያደርጉት ሁኔታ ስላለ እነዛ ከትምህርት እንዲያቋርጡ ያደርጓቸዋል። አሁን ወደ ባህር ዳር ከተማ ስመጣ ግን ከተማ አስተዳደር የሰውም የግንዛቤ መጠኑ የጨመረ በመሆኑ ባህር ዳር ላይ የተሻለ ነው ያየው። በዚህ በአንድ አመት አንደኛ ተፋፋቶ 50-50 ማለት ይቻላል። በትምህርት ቤታችን ውስጥ ያሉ ደረጃ ትምህርት ቤት ታይበንግስር በአማራ ክልል ባህር ዳር አካባቢ ዙሪያ ያለው የተሻለ ነገር አለ። ነገር ግን አሁን ያለድሚያቸው አቸው ልጆች የመዳር ባህል አለ። ስራ 6-17 አመት ሞላቸው ብለው በበዳር በተለያዩ ምክንያት ህግ ማካል እንዳይጠይቅ ሌላ ተወሰንዶ ሰዎች እንደማለት የመዳር ሁኔታ ይታያሉ። በባህር ዳር ዙሪያ
አቶ ሙልጌታ እንደገለጹልን በቤኒሻንጉል ጉምዝ እሳቸው መምህር ሆነው ባገለገሉባቸው አካባቢዎች የአንደኛ ደረጃ ትምህርት ተቋማት ከ15 ወደ 50 ከፍ እንዲሉ ቢደረግም የሁለተኛ ደረጃ ተቋማት ግን 3 ብቻ በመሆናቸውና በቅርብ ርቀትም ላይ ስለማይገኙ ሴት ተማሪዎች ትምህርታቸውን ለማቋረጥ ይገደዳሉ። ሌላው የሚያሳስበው ከቅርብ ጊዜ ወዲህ በከፍተኛ የትምህርት ተቋማት ውስጥ ተማሪዎች ላይ የሚደርሱ ችግሮች ናቸው። እነዚህ ችግሮች ወላጆች በተለይ በተለያዩ ክልሎች ያሉ ዩኒቨርሲቲዎች ውስጥ የሚመደቡ ሴት ልጆቻቸውን ለመላክ እንዲፈሩ እንደሚያደርጋቸው፣ ከቅርብ ጊዜ ወዲህም በዚህ ምክንያት ትምህርታቸውን የሚያቋርጡ ሴት ተማሪዎች እየተበራከቱ መምጣታቸውን ደግሞ ይገልጻል።
ተማሪዎች አሁን በተለይ ወደ ሃይ ስኩል ላይ ሲደርሱ የትኛው ዩኒቨርሲቲ ገብቼ ነው የምማር የሚል ስጋት አላቸው።
ከአካባቢያቸው ወደ አሬኖች ሲጀመር ሲመደቡ ያለመሄድ አዝማሚያ ይታያል። ዞቹ መንግስት አሁን ትልቅ ስራ የሚጠብቀው በከፍተኛ ትምህርት ላይ ያለውን የመረጋጋትና ትምህርቱ በአግባቡ መሰጠት ማስቻል የመጀመሪያ ስራ መሆን መቻል ያለበት ነው። ምክንያቱም እዛ ድረስ ደርሰውም እጅ እንደዚህ ችግር ይደርስልኛል የሚል ስጋት እየገጠማቸው አሁን እያቋረጡ ያሉ ልጆች አሉ።
በኦሮሚያ ክልልም የሴት ተማሪዎችን የትምህርት ተግዳሮት ሁኔታ ለማወቅ ያናገርናቸው የነቀምቴ ከተማ የትምህርት ቤቶች ጽህፈት ቤት ኃላፊ አቶ አሸናፊ ከበደ ሁንዴሳ በበኩላቸው በከተማው ያለድሜ ጋብቻና ሌሎች ባህላዊ ተጽዕኖች በአንጻራዊነት ዝቅተኛ መሆናቸውንና ትምህርታቸውን የሚያቋርጡ ሴት ተማሪዎች ቁጥር 1.3 ከመቶ ብቻ መሆኑን ነግረውናል።
ያላቻ ጋብቻ ያለ እድሜ ጋብቻ የሚባለው ነገር በብዛት አይታየም። በብዛትም ባይሆን ወደ ውጭ ሀገር ተታለው የሚሄዱ ተማሪዎች ሊኖሩ ይችላሉ። ቤተሰብ ሳይሳካላቸው ምንም ሳይሰሩ ራሱ መንገድ ላይ ደርሶ የሚመለሱ አሉ። እኛ አካባቢ በብዛት አይታይም፣ አልፎ አልፎ አለ ማለት ነው።
በአሁኑ ወቅት ኢትዮጵያን ጨምሮ በዓለም ዙሪያ በተከሰተው የኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች በመዘጋታቸው በሴት ህጻናት ላይ የሚደርሱ ጾታዊ ጥቃቶች፣ ያለዕድሜ ጋብቻና የቤት ውስጥ ስራ ጫና በከፍተኛ ሁኔታ እየጨመሩ መሆኑን የተለያዩ መረጃዎች አመልክተዋል። ለወትሮ በሴት ተማሪዎች ዙሪያ የሚደርሱ ችግሮችን በቅርበት የሚከታተሉትና የመረጃ ምንጭ ሆነው የሚያገለግሉት ትምህርት ቤቶች በመዘጋታቸው ግን በአሁኑ ሰዓት ሴት ህጻናት ላይ የደረሱ ያሉ ተግዳሮቶችን ለመከታተል የበለጠ አዳጋች እንደሆነ የትምህርት ባለሙያዎቹ አስረድተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የዕለቱን አብይ ርዕስ ነበር ቀደም ሲል የሰማችሁት። የሴት ተማሪዎችን የትምህርት ተግዳሮቶች አስመልክቶ ልምዳቸውንና አስተያየቶቻቸውን ያካፈሉንን ሁሉንም እንግዶች እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። ተከታዩ ዝግጅታችን አንድ ሰዓሊ ወጣት ያስተዋውቀናል። እያሱ ጥላይነህ ይባላል። ተወልዶ ያደገው በባህር ዳር ሲሆን የሙሉ ጊዜ ሰዓሊ ነው። በቅርቡም በአፍሪካ ተስፋ የተጣለባቸው ሰዓሊያን ውድድር ላይ ካለፉት 3 ኢትዮጵያውያን መካከል አንዱ ሆኗል። በጥበብ ውስጥ ያለው ደስታ ገንዘብ ሳይሆን ጥበብን መስራቱ ነው የሚለው ወጣቱ ሰዓሊ ህይወት ቀላል አለመሆኗንም ያጋራል። ከያሱ ጋር ቆይታ ያደረገችው ኤደን ገረመውናት ወደዛው እንለፍ።
ያሱ ጥላይነህ ገና ከልጅነት ጊዜው ጀምሮ አለ ፈለገ ሰላም የስነ ጥበብና የዲዛይን ትምህርት ቤት ገብቶ እንደሚማር አውቀ ነበር ይላል። የአብስትራክት ኤክስፕሬሽኒዝም ወይም ደግሞ በሽፍን ምናባዊ የርዕዮት አገላለጽ አሳሳል ላይ ትኩረት ሰጥቶ ትምህርቱን በአለፈለገ ሰላም ተከታትሏል። ከባህር ዳር መጥቶ ህልሙ ወደ ሆነው ትምህርት ቤት ከገባ በኋላ በዘመኑ ስመጥር በሆኑ መምህራን ስር ጥበብን መቅሰም መቻሉን እንደ ትልቅ እድል ይቆጥረዋል።
አለ የስነ ጥበብና ዲዛይን ትምህርት ቤት አፍሪካ ውስጥ ትልቅ ስም ያላቸው ትምህርት ቤቶች አንዱ ነው። ብዙ ዓለም ላይ ታዋቂ ሰዓሊዎች የወጡበት ትልቅ ትምህርት ቤት ነው። እዚህ ትምህርት ቤት ውስጥ ጆይን ካደረግኩ በኋላ ትልልቅ መምህሮችን የማግኘት እድል አጋጥሞኛል። ልክ እንደ አቶ ታደሰ መስፍን፣ መዝገቡ ተሰማ አይነት ትልልቅ ሰዓሊዎችን አግኝቼ ከእነሱ የተለያዩ ትምህርቶችን መማር ችያለሁ። ቆንጆ ጊዜ ነበር ያሳለፍኩት። የኔ ስራዎች አብስትራክት ኤክስፕሬሽኒዝም በሚባል አሳሳል ውስጥ የሚመደቡ ናቸው። ከሁለተኛው የዓለም ጦርነት በኋላ በ1944 ገደማ በአሜሪካ የተፈጠረ የአሳሳል ዘዴ ነው። ዓለም ላይ የነበረው አጠቃላይ ሁኔታ በመቀየሩ ኦልሞስት በህመምና በረሃብ እንዲሁም በጦርነት ከሞተው አጠቃላይ ከ50-80 ሚሊዮን ህዝብ ነው የጠፋ። በዚህ ምክንያት ሰዓሊዎች የውስጥ ብሶታቸውን ለማውጣት ቁጣቸውን ለመግለጽ መከፋታቸውን ለማሳየት ሲባል የተጀመረ ሙቭመንት ነበር ሞደርን አርት። ስለዚህ የኔ ስራዎች እዛ ውስጥ የሚገኙ ናቸው። የውስጥ ፍላጎቴን ፎርም እና ደማቅ ቀለሞች ተቀናጅተው ካንቫስ ላይ ኮምፖዚንግ ማድረግበት ያሳሳል ዘዴ ነው።
የእያሱ የሰዓሊነት ጉዞ ከልጅነቱ ጀምሮ እየዳበረ የመጣ ሲሆን በልጅነቱ መምህራን በስዕል የተደገፉ መልመጃዎችን ሲሰጡ የራሱንና የታላቅ ወንድሙንም ጨምሮ ይስል እንደነበርም ያስታውሳል። በዋናነት ሰዓሊ መሆን እንደሚችል የተረዳበትን የልጅነት ገጠመኝ ግን እንዲህ ይገልጸዋል።
ሰዓሊ መሆን የፈለገ አንደኛ ክፍል ወይም ሁለተኛ ክፍል ጀምሮ ክላስ ውስጥ ስንማር የመማሪያ መጽሐፎች ላይ የሚገኙ ስዕሎችን ኮፒ እንድናደርግ ክላስ ወርክና አሳይመንት ይሰጠን ነበር። በዛን ጊዜ የሚሰራቸው ስራዎች መጽሐፉን አስደግፌ ትሬስ በማድረግ በመገልበጥ ነበር የጀመርኩት። እዚያ መምህሮች ሲያበረታቱኝ፣ ታላቅ ወንድሜ ደግሞ ከኔ በሶስት ክፍል ይበልጥ ነበር፣ የእሱንም አሳይመንት እኔ ይሰራና ለመምህሮቹ ሲያሳያቸው የእነሱን ፊድባክ አምጥቶ ለእኔ ሲነግረን በዛ እየተበረታታ እንደዚህ እያደገ ፍላጎቴና ስኪሉ አንድ ላይ እያደገ ሄዷል። ነበር ኖቱን በራሱ ላይፍ ሳይዝ በአንድ ብር ሳይዝ ሰርቼ ከጓደኞቼ ጋር ሱቅ ሄደን ብስኩት ገዛንበት። እዛም ባለሱቁ ይቆጣናል ብለን ፍርተን ድጋሚ ሂደን ገንዘቡን ሰጥተን እኔ ሳልኩትን አንድ ብር ስንቀበለው አልተቆጣንም፣ በጣም አበረታታ። ከዛ ቤተሰብም አወቀ። ያኔ አራተኛ ክፍል ነበርኩ። የትምህርት መዝጊያ ጊዜ ላይ ትምህርት ቤት ውስጥ ኤግዚቢሽን አቀረብኳት ቺን ስራ እና በዛ ሰዓት ያገኘሁት ፊድባክ ከዛም በኋላ እንደዚህ እየተደጋገፈ ነው። በአንድ ቀን አይደለም የወሰንኩት። ያው ያ መነሻው ሲሆን ከዛ በኋላ ግን በብዙ ነገሮች ውስጥ ነው እያደገ የመጣው።
እያሱ ከአለ የጥበብ ትምህርት ቤት ተመርቆ ከወጣ በኋላ ሶስት የቡድን ስራዎችን ያቀረበ ሲሆን አሁን ላይ ለስራው ሙሉ ለሙሉ ትኩረት በመስጠት የራሱን ስራዎች ለእይታ ለማቅረብ ሲል የሙሉ ጊዜ ሰዓሊ መሆኑንም ይናገራል። እኔም ታዲያ ወጣት ሆነ የሙሉ ጊዜ ሰዓሊ መሆን እንዴት ነው? አይከብድም ወይ ስል ጠየቅኩት። ቢከብድም ዋናው ክፍያዬ ስዕሉን በመስራት የማገኘው ደስታ ነው ሲል እንዲህ አስረዳኝ።
የሙሉ ጊዜ ሰዓሊ ሆኖ መኖርና የኑሮ ኤክስፔንሶችን መሸፈን በጣም ከባድ ነው። እኔ እንደ አጋጣሚ ከአርት ስኩል ከወጣሁ ጊዜ ጀምሮ ሌሎች ትንንሽ ቢዝነሶችን እሰራ ነበር እና ስዕሉ የምሰራው ለራሴ ለነፍሴ ነው፣ ለመሸጥ አይደለም። ለመኖር የሚያስችለኝን ሌላ ቢዝነስ እሰራለሁ። ነገር ግን ያም ቢዝነስ በማይሳካበት ጊዜ በአርት ሙያው ስዕል የሚሰራው ለመሸጥ አይደለም። የኛ ክፍያችን የምናገኘው ስራውን በምንሰራበት ሰዓት የምናገኘው ደስታ ነው የኛ ክፍያ። ስለዚህ የኮስሞቲክስ እቃዎችን አመርት ነበር። እንዴት ማምረት እንደሚቻል ሻምፖ፣ ኮንዲሽነር፣ ቅባቶች፣ ሳሙናዎች፣ ዚህ የመሳሰሉ ኬሚካሎችን አምርቼ ለገበያ አቀርባለሁ። በአል ባዛሮችንም በመሳተፍ የተወሰኑ ሳንቲሞችን ማግኘት እችል ነበር። እንዲሁም በስሮችም ሰራተኞች ነበሩ። ነገር ግን የምተዳደረውም በዛ ነበር። ስዕሉ የምሰራው ለራሴ ነው፣ ለመሸጥ አልነበረም። አሁን ግን ያለው ማርኬት ብዙም ስላልሆነና ሁለቱም አንድ ላይ ለማርኬት ስለከበደኝ ብዙ ጊዜ ለስዕል መስጠት ስለፈለግኩ አሁን ፉል ታይም ስቱዲዮ አርቲስት እኔ እሱን ነው እየሰራ ያለሁት። ስዕል ሽጦ መኖር ግን ስቲል አሁንም በጣም ከባድ ነው። ሎካል ማርኬቱ በጣም የደከመ ስለሆነ በጣም ታፍ ነው፣ ከባድ ነው።
በዘንድሮ የ2020 በአፍሪካ ዙሪያ የተውጣጡ ተስፋ የተጣለባቸው ሰዓሊያን ውድድር ኢመርጂንግ ፔይንቲንግ ኢንቪቴሽናል ኢፒአይ ላይ እጩ ከሆኑ ሶስት ኢትዮጵያውያን መካከል አንዱ ሆኗል። በዚህ ውድድር ላይ አሸናፊ እንደሚሆንም ትልቅ ተስፋ አለው።
ኢፒአይ 2020 ኖሚኔት ነው የተደረግነው። በሁሉም የአፍሪካ ሀገሮች ኮሚቴ አለ። እዚህ ኢትዮጵያ ውስጥ የሚገኘው በሰዓሊና መምህር ሮቤል ተመስገን የሚመራ ሲሆን ኢትዮጵያ ውስጥ ያሉ ወጣት ሰዓሊዎች ለኢፒአይ 2020 አርት ፕራይዝ ብቁ ናቸው ብሎ ያመናቸውን በማወዳደር መርጠው ኖሚኔት ያደረጉ። ከዛ ደግሞ የኢፒአይ 2020 ኮሚቴ 17 ሰዓሊዎችን ከአጠቃላይ አፍሪካ ሾርት ሊስት አድርጓል ማለት ነው ለፋይናል ውድድር። 17 ውስጥ አንዱ ይገኝ አቅም ያላቸው ሰዓሊዎች ነው ከአጠቃላይ ከአፍሪካ ውስጥ ከብዙ ሀገሮች የተሳተፉት። ውጤቱ ምን እንደሚሆን አይታወቅም። እኔም ጥሩ ስራ ነው ይዤ ቀርብ ያለው ብዬ ማስበው እንግዲህ ሰኞ ውጤቱን የምናውቅ ይሆናል። ሸንፋለሁ ብዬ የምጠብቀው
የ2020 ከአፍሪካ ዙሪያ የተውጣጡ ተስፋ የሚጣልባቸው ሰዓሊያን ኢመርጂንግ ፔይንቲንግ ኢንቪቴሽናል ኢፒአይ ውድድር አሸናፊዎች በቀጣይ ጥቅምት 9 ቀን ይፋ የሚሆን ይሆናል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንና እንግዳዋን እያሱ ጥላይነህን እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየነኝ። ዝግጅታችን ይቀጥላል። ቀጣዩ ፕሮግራማችን ስፖርት ነው። ሀብታሙ ስዩም የሀገር ውስጥና የውጭ ስፖርት ወሬዎችን አሰናድቷል። ወደ ሀብታሙ ላሳልፋችሁ።
አመሰግናለሁ ስመኝሽ። ኢትዮጵያዊቷ አትሌት ለተሰንበት ግዳይ የሴቶች 5000 ሜትር የዓለም ክብረ ወሰንን ሰብራለች። የ22 ዓመቷ ለተሰንበት ባሳለፍነው ረቡዕ በስፔን ቫሌንሺያ በነበረው የዓለም ክብረ ወሰን ቀን የሩጫ ውድድር ላይ 14 ደቂቃ ከ6 ሰከንድ ከ6 ማይክሮ ሰከንድ በሆነ ሰዓት ገብታለች። ኖርዌይ ኦስሎ ላይ ድል ካደረገች በኋላ ላለፉት 12 ዓመታት የዚህ ክብረ ወሰን ባለቤት የነበረችው የሀገሯ ልጅ ጥሩነሽ ዲባባ ነበረች። ለተሰንበት አሁን የገባችበት ሰዓት ከቀደመው ክብረ ወሰን ከ4 ሰከንድ በላይ የተሻለ እንደሆነም ታውቋል። ከአትሌቲክስ ሳንወጣ ለኔዘርላንድ የምትሮጠው ትውልደ ኢትዮጵያዊት ሲፋን ሐሰን በ10000 ሜትር ውድድር የአውሮፓውያን አዲስ ክብረ ወሰን ማስመዝገቧ ተሰምቷል። በ29 ደቂቃ ከ36 ሰከንድ ከ67 ማይክሮ ሰከንድ በመግባት ሲፋን በእንግሊዛዊቷ ፓውላ ራድክሊፍ ተይዞ የነበረውን ክብረ ወሰን ሰብራለች። ሲፋን የመም መብራቶች ያጀቡትን ውድድር ያከናወነችው በሄንግሎ ኔዘርላንድ ነው። ከዩናይትድ ስቴትስ ገናና የቅርጫት ኳስ ክለቦች መካከል አንዱ የሆነው ሎስ አንጀለስ ሌከርስ ክለብ ደማቅ የስፖርቱ ታሪክ ተጋሪ የሚያደርገውን ድል አስመዝግቧል። ለ17ኛ ጊዜ የአሜሪካ ብሔራዊ ቅርጫት ኳስ ማህበር ቻምፒዮንሺፕን አሸንፏል። ትናንት እሁድ ከሚያሚ ሂት ጋር የነበረውን ፍልሚያ 106-93 በሆነ ነጥብ ያሸነፈውን ክለብ ድል የሚስተካከለው የቦስተን ሴልቲክስ ቡድን ብቻ ነው። የሎስ አንጀለስ ሌከርስ የቅርጫት ኳስ ክለብ የአሁን ድል ከ10 ዓመታት ወዲህ የመጀመሪያው ነው ተብሏል። የእንግሊዝ ፕሪሚየር ሊግ መዋቅር ላይ አብይ ለውጦችን ለማድረግ በሊቨርፑል፣ ማንቸስተር ዩናይትድ እና በእግር ኳስ ሊጉ በኩል የቀረበው እቅድ በእንግሊዝ መንግስትና በደጋፊዎች ነቀፌታ ገጥሞታል። የተፎካካሪዎቹን ቁጥር ከ20 ወደ 18 ዝቅ ያደርጋል የተባለው እቅድ ለታላላቆቹ ክለቦች ተጨማሪ ኃይል ይሰጣቸዋል ተብሎ ተተችቷል። የገቢ ክፍፍልና የኮቪድ-19 ማገገሚያ እቅዶችንም ያካትታል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ሀብታሙ ስዩምና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። በፌስቡክ ገጻችን @voa አማሪክ፣ በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ነው።
ሲሉ መቆጠር